ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐምሌ 30 2016 ዓ.ም ተመረጥ ስርጭታችን ጀመረ። ላለፉት 3 ቀናት በመንግስትና በፋኖ ታጣቂዎች መካከል ግጭት የተቀሰቀሰባት የደብረታቦር ከተማ ወደ መረጋጋት መመለሷ ተገለጸ።
ኦልሬዲ በፈች ሰርቪሶችም እየገቡ ነው። ከዩኒቨርሲቲ ነው ያለሁት። ሰርቪሶች ግን ሄደው ሌክቸሮችም ምናምን ምታለ አስፋልት አካባቢ መኪና እንቅስቃሴ አለ። ይሄዳል ይመጣል መኪና።
አሪ ኖርማል ነው። ወደ ነበረበት መጥቷል። እንቅስቃሴ ኖርማል ነው። ትራንስፖርትም አለ። ባጃጆችም ሁሉ የባንኮች ተጠቅሰው ሰላም ነው። ማታሪ ወደ ነበረበት መጥቷል።
ከከተማዋ ነዋሪዎች መካከል የተወሰኑትን ነው ቀንጭበን ያስተማናችሁ። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። ጤና ይስጥልኝ፣ እንደምናምሽታችኋል፣ እንደምንውላችኋል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ እስከ ምሽቱ 4 ሰዓት ድረስ አብራኝ የምትቆየው ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ ናት። እናንተም አብራችሁን እስከ ዝግጅታችን ማብቂያ ድረስ እንድትቆዩ አስቀድመን እንጋብዛለን። ቀዳሚው ያጫጭር የዓለም ዜናዎች መሰናዶ ነው። አስማማዋየም ይጠብቃችኋል።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችኋል። የሰዓቱን ዜናዎች የማሰማችሁ አስማማዋየም ነኝ። ወደ መጀመሪያው ዜና ሳልፍ፣ የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ የሚኒሶታ አገረ ገዢ ቲም ዋልዝን እጩ ምክትል ፕሬዚዳንታቸው እንዲሆኑ መረጡ። ምክትል ፕሬዚዳንት ሃሪስ ቲም ዋልዝን መምረጣቸውን ዛሬ ማክሰኞ ይፋ ያደረጉት በፔንሲልቫኒያ ግዛት ፊላደልፊያ ከተማ ነው። ደረጀ ደስታ በዚህ ጉዳይ ዝርዝሩን ይዟል።
የዲሞክራቲክ ፓርቲ የ2024 ፕሬዝደንታዊ እጩ የሆኑት የዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ የሚኒሶታ አገረ ገዢ ቲም ዋልዝን እጩ ምክትል ፕሬዝደንታቸው እንዲሆኑ መርጠዋቸዋል። ምክትል ፕሬዝደንት ሃሪስ ቲም ዋልዝን መምረጣቸውን ዛሬ ማክሰኞ ይፋ ያደረጉት በፔንሲልቬኒያው ግዛት ፊላደልፊያ ከተማ ከሚካሄደው የዲሞክራቲክ ፓርቲ እጩ ተፎካካሪዎች የምርጫ ዘመቻ አስቀድሞ ነው። ሃሪስ ለደጋፊዎቻቸው በቴሌፎን የጽሑፍ መልእክት ባስተላለፉት ቃል የሚኒሶታ አገረ ገዢ ቲም ዋልዝ በምክትል ፕሬዝደንታዊ እጩነት አብረውኝ በፕሬዝደንታዊ ምርጫ ዘመቻው እንዲወዳደሩ መወሰኔን ሳስታውቅ በደስታ ነው ብለዋል። ሃሪስ አስከትለውም ቲም ለሚኒሶታ ቤተሰቦች በመስራት ታላላቅ ክንዋኔዎችን ያስመዘገቡ በትግል የተፈተኑ መሪ ናቸው ብለው ወደ ምርጫ ዘመቻችን እንዲሁም ወደ ምክትል ፕሬዚደንት ጽህፈት ቤት ይህንኑ በመርህ ላይ የተመሰረተ አመራር ይዘው እንዲመጡ አውቃለሁ ብለዋል። ተራማጅ የሆኑት የ60 ዓመቱ ዋልዝ ከሚኒሶታ ገዢነታቸው አስቀድሞ የምክር ቤት አባል፣ የዩናይትድ ስቴትስ ጦር ብሔራዊ ጥበቃ የቀድሞ አባልና መምህር ሆነው አገልግለዋል። ዶናልድ ትራምፕ ጄዲ ቫንስን እጩ ምክትል ፕሬዝዳንታቸው አድርገው በቅርቡ በተካሄደው በሪፐብሊካን ፓርቲ ጉባኤ ላይ መሰየማቸው ይታወሳል።
የናይጄሪያ ፖሊሶች የሩሲያን ባንዲራዎች ያነገቡ ከ90 የሚበልጡ ተቃዋሚ ሰልፈኞችን ማሰራቸውን ዛሬ አስታውቀዋል። እጅግ ከባድ የኢኮኖሚ ቀውስ ላይ በምትገኘው ናይጄሪያ በአሳለፍነው ሳምንት በሺዎች የተቆጠሩ ሰዎች ሰልፍ ወጥተው በመንግስቱ ፖሊሲዎችና በኑሮ ውድነት ላይ ተቃውሟቸውን አሰምተዋል። በአብዛኞቹ የአገሪቱ አካባቢዎች ከጸጥታ ኃይሎች ጋር የተደረገውን ግጭት ተከትሎም እንቅስቃሴው በረድ ያለ ቢሆንም ካዱናና ካኖን ጨምሮ በሰሜን ናይጄሪያ ግዛቶች ውስጥ ግን በመቶዎች የሚቆጠሩ ሰዎች ትላንት ሰኞ የተቃውሞ ሰልፍ አድርገዋል። አንዳንዶቹ ሰልፈኞች የሩሲያን ባንዲራ አንግበው በፈረንሳይ የዜና ወኪል ዘጋቢና በሌሎች የዓይን እማኞች የታዩ ሲሆን የሩሲያ ኤምባሲ ግን በድረገጹ ባወጣው መግለጫ በጉዳዩ ላይ እጃችን የለበትም ብሏል። ሰሜን ናይጄሪያ ከሳህል ግዛቶች አጎራባቶች ጋር ጠንካራ የባህል የሃይማኖትና የማህበራዊ እንዲሁም የኢኮኖሚያዊ ትስስር አላት። በተከታታይ መፈንቅለ መንግስት በተካሄዱባቸው የናይጄሪያ ጎረቤቶች ሀገራት ያሉት ወታደራዊ መሪዎች በምዕራባውያን የሀገሮቻቸው አጋሮች ላይ ፊታቸውን በማዞራቸው ከሩሲያ ጋር ሽርክናቸውን በማጠናከር ላይ ይገኛሉ። በናይጄሪያ የተቃውሞ ሰልፍ በተጀመረበት ባለፈው ሐሙስ የጸጥታ ኃይሎች ቢያንስ 13 ሰዎች እንደገደሉ ለሰብአዊ መብት ተሟጋቾች አምኒስቲ ኢንተርናሽናል አመላክቷል። 7 ሰዎች ሙተዋል ያለው ፖሊስ በበኩሉ በግድያው የለንበትም ሲልም አስተባብሏል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የእስራኤል ኃይሎች ዛሬ ማክሰኞ ደቡባዊ ሊባኖስ ውስጥ የአየር ጥቃት አድርሰው 4 ሰዎች መግደሏን የሊባኖስ የጤና ባለስልጣናት ተናግረዋል። የእስራኤል ጦር ኃይል ናባቲ የተባለው አካባቢ ላይ ያደረሰው ጥቃት የሂዝቦላ ታጣቂዎችን ኢላማ ያደረገ መሆኑን የተናገረ ሲሆን ሂዝቦላ በበኩሉ እስራኤል ላይ ያነጣጠረ የድሮን ጥቃት አድርሰናል ሲል አስታውቋል። ጋዛ ሰርጥ ላይ በእስራኤልና በሐማስ መካከል የሚካሄደውን ጦርነት ተከትሎ በሁለቱ ወገኖች መካከል ድንበር ተሻጋሪ ግጭቶች እየተባባሰ ሄደ ሲሆን ዓለም አቀፉ ማህበረሰብም በአካባቢው እንዳይስፋፋ ለመከላከል ጥረት እያደረገ ይገኛል። ባለፈው ሳምንት እስራኤል ቤይሩት ውስጥ የሂዝቦላ ታጣቂዎች አዛዡን መግደሏንና የሐማስ የፖለቲካ መሪ ቴህራንን መግደላቸውን ተከትሎ ስጋቱ እየተባባሰ ሄዷል። ኢራንና ሐማስ እስራኤልን የሐማሱን መሪ በመግደል ወንጅለዋታል። ይህ በእንዲህ እንዳለ ደቡብ ኮሪያ ዜጎቿ በአስቸኳይ ከሊባኖስና ከእስራኤል እንዲወጡ የጉዞ ማስጠንቀቂያ ካወጡ አገሮች ጋር ዛሬ ተቀላቅላለች። ዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተንና የእስራኤል የመከላከያ ሚኒስትር ዮአብ ጋላንት ትላንት ሰኞ ያለውን ሁኔታ በተመለከተ የተነጋገሩ ሲሆን ኦስተን ዩናይትድ ስቴትስ ከኢራንና ሂዝቦላ ከመሳሰሉ ተባባሪዎቿ ጥቃት ለተጋረጠባት ለእስራኤል ጸጥታ ያላትን የማያወላውል አቋም ቁርጠኛ ድጋፍ እንዳረጋገጡላቸው ከፔንታጎን የወጣው መግለጫ አመልክቷል። ትላንት ሰኞ የኢራን ተባባሪ ታጣቂ ቡድን ምዕራባዊ ኢራቅ ውስጥ በዩናይትድ ስቴትስ ኃይሎች ላይ ያደረሰውን ጥቃት ኢራን የአካባቢውን ጸጥታ በአደገኛ ደረጃ ለማደፍረስ መነሳቷን የሚያሳይ እንደሆነ ሚኒስትሮች እንደተስማሙበት የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ አመልክተዋል። በጥቃቱ በርካታ የዩናይትድ ስቴትስ ወታደራዊ አባላት መቁሰላቸውን አንድ የዩናይትድ ስቴትስ የመከላከያ ሚኒስትር ባለስልጣን ለቪኦኤ ገልጸዋል። የባንግላዴሽ ተቃዋሚዎች የኖቤል ሰላም ተሸላሚ መሐመድ የኑስ ሀገሪቱን እንዲመሩ እንደሚፈልጉ ተናገሩ። ለበርካታ ዓመታት የባንግላዴሽ ጠቅላይ ሚኒስትር የነበሩት ሼክ ሐሲናን ከስልጣን ያስወገደ የተማሪዎች ተቃውሞ አደራጆች የኖቤል ሰላም ተሸላሚው መሐመድ የኑስ የሀገሪቱ የሽግግር መሪ እንዲሆኑ እንደሚፈልጉ አስታውቀዋል። ሼክ ሐሲናን ትላንት ሰኞ ስልጣናቸውን የለቀቁ ሲሆን የሀገሪቱ ፕሬዚዳንትና የጦር ኃይሎች አዛዥ በአፋጣኝ ጊዜያዊ መንግስት እንደሚቋቋም ተናግረዋል። የተማሪዎቹ ተቃውሞ አደራጅ ናሂድ እስላም ዛሬ ማክሰኞ በማህበራዊ መገናኛ ባወጣው ጽሑፍ የተቃውሞ መሪዎች የኑስን አነጋግሯቸዋል፣ አመራሩን ለመረከም ዝግጁ መሆናቸውን ገልጸውልናል ብሏል። በመጨረሻም ሃሪኬን ዴቪ በደቡብ ምስራቃዊ የአሜሪካ ግዛቶች ከባድ አደጋ ጋርጿል። በደቡብ ምስራቃዊ የአሜሪካ ግዛቶች ለሕይወት አስጊ ሁኔታ በፈጠረው ከባድ ዝናባማ ማዕበል ወይም ሃሪኬን ዴቪ ምክንያት ፍሎሪዳ፣ ጆርጂያና ደቡብ ካሮላይ አስቸኳይ ጊዜ ታውጇል። ዴቪ ሰሜናዊ ፍሎሪዳ ውስጥ ትላንት ሰኞ ጋብ ቢልም አደገኛነቱ እየቀጠለ ሲሆን ቢያንስ 4 ሰዎች እንደተገደሉም ተዘግቧል። ብሔራዊ የሃሪኬን ክትትል ማዕከል ትላንት ሰኞ ከቀትር በኋላ ባወጣው ማስጠንቀቂያ ነዋሪዎች ራሳቸውና ንብረታቸውን ከፍተው እያየለ ከሚሄደው ጎርፍ እንዲጠብቁ አሳስቧል። የፍሎሪዳ አገረ ገዥ ሮን ዶ ሳንተስ 3000 የብሔራዊ ጦር ተጠባባቂ ኃይሎችን ለእርዳታ ስራ አንቀሳቅሰዋል። የአየር ሁኔታ ትንበያ ባለሙያዎች ከባድ ዝናባማ ማዕበል ፍሎሪዳና ሌሎችም የደቡብ ምስራቅ ዩናይትድ ስቴትስ ግዛቶች ላይ እጅግ አውዳሚ ጎርፍ እንደሚያስከትልም አስጠንቅቀዋል። አድማጮቻችን፣ ከዓለም የተሰባሰቡ የሰዓቱ ዜናዎች እነዚህ ነበሩ። ለቀሪ ፕሮግራሞች ወደ አብታሙ ልመልሳችሁ።
አስማማዋዬ ነው። ለቀደሙት ዜናዎች አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የማክሰኞ ስርጭታችን ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ባለፉት 3 ቀናት በመንግስትና በፋኖ ታጣቂዎች መካከል ግጭት ተቀስቅሶባት የነበረችው የደቡብ ጎንደር ዞን ዋና ከተማ ደብረታቦር ዛሬ ወደ አንጻራዊ መረጋጋት መመለሷን ነዋሪዎችና የአካባቢው አስተዳደር ገልጿል። በግጭቱ ተዘግተው የቆዩ የንግድ ተቋማትና የመንግስት መስሪያ ቤቶችም መከፈታቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በከተማዋ ግጭት እንደነበረ ትናንት ሰኞ በፌስቡክ ማህበራዊ ትስስር ገጹ በወጣው መግለጫ አረጋግጠው የደብረታቦር ከተማ አስተዳደር በተሳሳተ መንገድ ለተሰለፉ ሲል የጠራቸው አካላት ወደ ሰላማዊ መንገድ እንዲመለሱ ጥሪ አቅርበዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ይዛለች።
በአማራ ክልል በደቡብ ጎንደር ዞን ደብረታቦር ከተማ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ.ም በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል ተቀስቅሶ እንደነበር በተገለጸው ግጭት ምክንያት ዝግ ሆነው የቆዩ የመንግስት መስሪያ ቤቶችና የንግድ ተቋማት ዛሬ ማክሰኞ ወደ ስራ መመለሳቸውን ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ ነዋሪ ለአሜሪካ ድምጽ አረጋግጠዋል።
እንግዲህ ባሶች ሰርቪሶችም እየገቡ ነው። ከዩኒቨርሲቲው ነው ያለሁት። ሰርቪሶች ግን ሄደው ሌክቸሮችም ምናምን ምታለ አስፋልት አካባቢ መኪና እንቅስቃሴ አለ። ይሄዳል ይመጣል መኪና። ትናንትና ከሰዓት አካባቢ 11 ሰዓት ወይ 10 አካባቢ 10 ሰዓት አካባቢ ተኩስ ነው። ያው ሌላ ተኩስ የለም መኪና ይሄዳል ይታየኛል።
በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን ሌላ ግለሰብም የዞኑ ዋና ከተማ የሆነችው ደብረታቦር ባለፉት 3 ቀናት ነበራት ያሉትን ድባብ እንዲህ ገልጸውታል።
የደብረታቦር ከተማ ያው ሰላማዊ እንቅስቃሴ ተጀምሯል። እኔ ነው የታደለው ቅዳሜና እሁድ ዝግ ነበረ። ያው ትላንትና ተወሰኑ ሱቆች ተከፍተዋል። ዛሬ ደግሞ ሙሉ በሙሉ ተጀምሯል። ቅዳሜ ጠዋት ላይ አካባቢ 1 ሰዓት ተኩል አካባቢ ላይ በዚህ በደብረታቦር ከተማ አቡ ይባል አካባቢ ላይ ነው የባንድ ታጣቂዎች የገቡት። 4 ሰዓት ለ5 ሰዓት ያህል ቆይቷል። ከባድ መሳሪያም ነበረ። እነሱ ወደሰው ፖሊስ ጣቢያም ያለ አጣጥላስ ያለው ነገር ዛሬ ኖርማል ነው። ወደ ነበረበት ተመልሷል። እንቅስቃሴ ኖርማል ነው። ትራንስፖርትም አለ። ባጃጆችም ሁሉ የባንኮችም ተደርሰዋል። ሰላም ነው። ትናንትና ዛሬ እንቅስቃሴ ወደ ነበረበት ተመልሷል።
በጉዳዩ ላይ ለማነጋገር የደወልንላቸው የደብረታቦር ከተማ ከንቲባ አቶ ደሴ መኮንን ስልኩን አንስተው ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የደብረታቦር ከተማ አስተዳደር ኮሙኒኬሽን ጽፈት ቤት ትናንት ሰኞ በፌስቡክ ማህበራዊ ትስስር ገጽ ላይ ባወጣው መግለጫ በከተማዋ ውስጥና በዙሪያዋ ሰሞኑን ግጭት ተቀስቅሶ እንደነበር አረጋግጦ አሁን ወደ ቀደመ ሰላሟ መመለሱን አመልክቷል። የከተማ አስተዳደሩ አያይዞም በተሳሳተ መንገድ ለተሰለፉ ሲል የጠራቸው አካላት ወደ ሰላማዊ መንገድ እንዲመጡም በመግለጫው ጥሪ አቅርቧል። ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል በማለት ስሙን እንዳንጠቅስ የጠየቀን የደብረታቦር ከተማ ነዋሪ ባለፈው ሳምንት ቅዳሜ በተቀሰቀሰው ግጭት ሲቪል ሰዎች መጎዳታቸውን ለአሜሪካ ድምጽ ተናግሯል።
ያው በንጹሃን ላይም ጉዳት ደርሷል። ወደ 5 ሰዎች ተጎድተዋል። ንጹሃን ሰዎች በመከለረ ነው። ያው በዛው አካባቢ የምናውቃቸው ናቸው። ዞሮ ያው በስመት ከስባልችል መሆን ተኩስ ልውውጥ ነበረ። ከዛ በተኩስ ልውውጥ መካከል ያው ብዙ ጊዜ ጉዳት የሚያደርሱ በንጹሃን ላይ ነው የደረሰው።
በከተማው በነበረው ግጭት ባልታወቁ ሰዎች ላይ ደረሰ የተባለውን የጉዳት መጠን ለማወቅ ለደብረታቦር ስፔሻላይዝድ ሆስፒታል ስራ አስኪያጅ አቶ ደንበሩ ባይለየኝና በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ስራ አስኪያጅ አቶ አለባቸው ብርሃኑ የእጅ ስልክ ላይ ብንደውልም ባለመነሳቱ ምላሻቸውን ማካተት አልቻልንም። በመንግስትና በፋኖ ቡድን ታጣቂዎች መካከል የተቀሰቀሰው ግጭት 1 ዓመት ባስቆጠረበት በአማራ ክልል ላይ ለ10 ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ከተገባደደ በኋላ በደቡብ ጎንደር ዞን ዋና ከተማ ውጊያ ሲካሄድ ያሁኑ የመጀመሪያው ነው። ለአሜሪካ ድምጽ አስቴር ምስጋናው ነው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር ትናንት ሰኞ 11 ሰዎች በመሬት መንሸራተት አደጋ ከሞቱባት የወላይታ ዞን ካው ኮይሻ ወረዳ ጤጳ ቀበሌ ተጨማሪ ጉዳትን ለመከላከል 53 አባወራዎች ከቀያቸው እንዲወጡ መደረጉን የዞኑ የአደጋ ስጋት ስራ አመራር ጽህፈት ቤት አስታውቋል። ከአደጋው ክስተት 3 ቀናት በፊት መሬቱ ተሰንጥቆ እንደነበረ ያወሱት የተጎጂ ቤተሰቦችና ነዋሪዎች ከቀያቸው ተፈናቅለው በትምህርት ቤት ውስጥ መጠለላቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩ ልኳል።
በደቡብ ኢትዮጵያ ክልል ወላይታ ዞን ካው ኮይሻ ወረዳ ጤፓ ቀበሌ ትናንት ሰኞ ሐምሌ 29 ቀን 2016 ዓ.ም ምህረት ማለዳም ለሰዓታት ከባድ ዝናብ መዝነቡን ተከትሎ በተከሰተው የመሬት መንሸራተት አደጋ ከሞቱት ነዋሪዎች መካከል ይታቸው እንደሚትገኝበት በስልክ ለአሜሪካ ድምጽ ተናገሩት አቶ ሳሙኤል ደርሳም አደጋው ከመከሰቱ ከ3 ቀናት በፊት መሬቱ ተሰንጥቆ እንደነበር አስታውሰዋል።
መሬቱ ትንሽ ከ3 ቀን በፊት ተሰንጥቆ ነበረ። ከተሰነጠቀ መሬት ሰውየው አይቶት አይ መውጫ መግቢያ የለም፣ የሚሄድበት ቦታ የለም፣ ይቀመጣሉ ብሎ ተቀመጠ። ተቀምጦ እያለ ትናንት በኛው ጠዋት 2 ሰዓት አካባቢ ዝናብ መጣል ጀመር። ተጀምሮ ቀስ ቀስ እያለ እየዘነበ ትንሽ ከላይ ጎርፍ እየመጣ ነበረ። ጎርፍ እየመጣ እያለ ሰውየው ቁፋሮ መቆፍሪያ ይዞ ወጥቶ ጎርፍ ከላይ ወደ ሌላ ወንዝ በኩል አቋርጦ እንትን ያለ ነበር ቦታውን ሰጥቶት ነበር እዛ አልፎ ከሌላ ጋር ከላይ ተሰንጥቆ የመጣ ልጅ ከነቤቱን ከነልጆቹን ከነባለቤት ከነራሱ ይወጣል።
አቶ ሳሙኤል እይታቸውና እይታቸውን ባል እንዲሁም አንድ ልጃቸውን ጨምሮ የተወሰኑ ማሾችን አስክሬን አግኝተው መቅበራቸውና የተቀሩትን በመፈለግ ላይ መሆናቸውን አመልክቷል።
በውት ያሉት አሉ በሄሞቱት ሬሳው አልተገኘም ሰውን እየተፈለገ እየተቆፈረ ነው።
የውላይታ ዞን ያደጋ ስጋት ስራ አመራር ጽፈት ተላፊ አቶ ዳውት ደሳለኝ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ.ም እና ትላንት ሰኞ ሐምሌ 29 ቀን 2016 ዓ.ም በካው ኮይሻ ወረዳ ጤፓ ቀበሌም በተከሰተ የመሬት መንሸራተት አደጋ 11 ሰዎች መሞታቸውን አስታውቀዋል። በቅዳሜው አደጋ አንድ ሰው ሲሞት ሌሎች 10 ነዋሪዎች ደግሞ ትላንት ሰኞ ከማልዳውን ስቶ እስከ 5 ሰዓት ድረስ የጣለውን ከባድ ዝናብ ተከትሎ በተከሰተው ናዳም መሞታቸውን ሐላፊው አስረድቷል።
አራት ቤት ሙሉ በሙሉ በዚህ ናዳ የጠፋበት ሁኔታ አለ። በቤት ውስጥ የተገኙ ሰዎች በወቅቱ ዝናብ ሲዘንብ ቤት ውስጥ የተጠለሉ አባላት እዛ ውስጥ ያሉት ሁሉም በቁጥር 11 የሚሆኑ ሰዎች በዚህ ናዳ ነፍሳቸውን ወይም ህይወታቸውን ያጡት።
በካው ኮሻ ወረዳ ጤፓ ቀበሌም በሶስት ቀናት ውስጥ ሁለት ናዳዎች መከሰታቸው ሳይባራ ከመጥለው ዝናብ ጋር ተዳምሮም ሌላ ናዳ ሊከሰት እንደምችል ያመለክታል ያሉት አቶ ዳውት ተጨማሪ ሰብአዊ ጉዳትን ለመከላከል መንግስት 53 አባወራዎችን አደጋው ከተከሰተበት ስፍራ ማውጣቱን አስታውቀዋል።
ከአደጋ በኋላ ነው ከ57ቱ አራቱ ቤት ሲጠፋ ሙሉ በሙሉ ከዛ ወጥቶ በሌላ ቦታ እኛ ባዘጋጀ ነው በትምህርት ቤት ለቤተክርስቲያን ለእንደ አርሳደር ማሰልጠኛ ተቋም ብለን ያዘጋጀ ነው በጤና ፌላ ቤት ባዶ የሆኑ የመንግስት ተቋማትና ለአደጋ ያልተጋለጡ አካባቢዎችን ለይተን ያባስቀመጥ ነው የገቡ አሉ። ግን ከዛ በፊትም ነግረን የሰሙት ሰዎች ከዚህ አደጋ ተርፈዋል።
ወይዘሮ ሀዲስ ዘውዴ ተባሉ ሌላ የቀበለው ነዋሪም እርሳቸው የሚያቋቸው ሰባት ሰዎች ከመንደራቸው መውጣቸውን ተናግረው አደጋው አስደንጋጭ መሆኑን ገልጿል። አሁን ከመኖሪያቸው ተፈናቅለው በትምህርት ቤት ውስጥ ተጠልለው እንደሚገኙ ማመልክተዋል።
ሰባት ሰው ሞተን አምስት ወጥቷል ሁለት ጠፋ። አሁን ህዝቡ ያው ሜዳ ላይ ናቸው። አዎ ሜዳ ህዝብ ሁሉ ያለው ህዝብ ያው አለ የምለው ተስፋ የለም። ሁኔታው በጣም ከብዷል።
የዞኑ የአደጋ ስጋት ስራ አመራር ጽፈት ኃላፊው በአደጋው ሞቷል ካሏቸው 11 ሰዎች ውስጥ የአምስት ሰዎች አስክሬን መገኘቱና የስድስት ሰዎች አስክሬን ደግሞ ገና እየተፈለገ እንደሆነ ተናግሯል።
ስድስት አስክሬን በተደራጀ ኃይል ፍለጋ ላይ እንዳለን ነው የምነግርህ።
በወላይታ ዞን በኪንዶ ኮሻ ወረዳ ማናራ ቀበሌም በተመሳሳይ አደጋ የአንድ ሰው ህይወት ማለፉን ያስታወቁት ኃላፊው በዞኑ ለመሬት መንሸራተት አደጋ ተጋላጭ ሆኑ ወይም የአደጋው ስጋት ያጠለባቸው ሰባት ወረዳዎች መለየታቸውን ገልጿል። በመሆኑም በጥቂት ቀናት ውስጥ በወላይታ ዞን ሁለት ወረዳዎች 12 ሰዎች በመሬት መንሸራተት አደጋ መሞታቸው ታውቋል። በአደጋው የሟቾች ቁጥር ሊጨምር እንደሚችል የሚነሳውን ስጋት የተሳሳተ ያሉት የወላይታ ዞን የአደጋ ስጋት ስራ አመራር ጽፈት ቤት ኃላፊው ከቤታቸው ለተፈናቀሉ ወገኖች አስቸኳይ ጊዜም ድጋፍ ማድረግ መጀመሩን ገልጿል። በደቡባዊ የኢትዮጵያ አካባቢዎች በመቶዎች የሚቆጠሩ ሰዎች ህይወት ያለፈበትን የገዘ ጎፋ ወረዳን ጨምሮ በሲዳማ ክልል እንዲሁም በሸካ በካፋና በወላይታ ዞኖች ከአምስት አላነሱ ተከታታይ የመሬት መንሸራተት አደጋዎችን ተመዝግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በምዕራብ ጎንደር ዞን ከመጠለያ ወጥተው መኖሪያቸውን በመንገድ ዳር ባደረጉት የሱዳን ስደተኞች ላይ ባለፈው ቅዳሜ በተፈጸመ ጥቃት አራት ሰዎች መቁሰላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በመጻሩ ዩኒሲአር ለአሜሪካ ድምጽ ገልጿል። በተፈጸመው ጥቃት ማዘኑን የገለጸው ተቋሙ በጥቃቱ የቆሰሉት አራት ሰዎች በጎንደር ሆስፒታል የሕክምና እርዳታ እንዲያገኙ መደረጉን አስታውቋል። ስደተኞች የሚገኙበት የመተማ ወረዳ አስተዳደር በበኩሉ ከመጠለያዎች ወጥተው በመንገድ ዳር እየኖሩ ያሉት ስደተኞች ወደ ተዘጋጀላቸው አዲስ የአፍጥጥ ካምፕ እንዲገቡ እያወያየናቸው ነው ብለዋል። ካልሆነ ግን የፌዴራሉ መንግስት እንዲያነሳቸው ሪፖርት እናደርጋለን ሲሉም አክሏል። ገብረ ሚካኤል ገብረ መድን የጉዳዩን ዝርዝር ይነግረናል።
በአማራ ክልል ምዕራብ ጎንደር ዞን ከሚገኙት የአውላላና ኮመር መጠለያዎች ወጥተው መኖሪያቸውን በመንገድ ዳር ባደረጉት የሱዳን ስደተኞች ላይ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ.ም ምሽት ላይ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መቁሰላቸውን ከስደተኞቹ አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምጽ በስልክ ገልጿል።
ከምሽቱ አንድ ሰዓት ላይ ማንነታቸው የማይታወቁ ታጣቂዎች ተኩስ ከፍተው አካባቢውን ማጥቃት ጀመሩ። በጥቃቱ ሰዎች ቆስለዋል። በማግስቱ በባጃጆች ጭነን አጠገባችን ወዳለው የገንደው ሆስፒታል ወሰድናቸው። ከዛም ለተሻለ ህክምና ወደ ጎንደር ተወስደዋል። አሁን ባስቀያሚ ሁኔታ ውስጥ ነው ያለነው።
ሌላው ሱዳናዊ ስደተኛ አደም ያጎብ በበኩሉ በቅዳሜ ለቱ ጥቃት ንብረቶቻችንንም ተዘርፈናል ብለዋል።
በጥቃቱ ወቅት ታጣቂዎቹ ዋጋ ያወጣሉ ያሏቸውን ንብረቶቻችንን ወስደውብናል። እያንዳንዱን የመጠለያ ድንኳን እያጠቁ ያለንን ሁሉ ወስደውብናል። ለምሳሌ እኔ ንብረት ከተወሰደባቸው ስደተኞች አንዱ ነኝ። ልብሴን፣ የሞባይል ስልኬንና ቤተሰቦቼ የላኩልኝን ገንዘብ ወስደውብኛል። ቀድመው የነቁ የተወሰኑ ስደተኞች ግን የሞባይል ስልኮቻቸውንና ገንዘባቸውን በመደበቃቸው ከመዘረፍ ድነዋል። የታጣቂዎቹ አገባብ ግን ድንገተኛ ስለነበረ አብዛኛው ስደተኛ ንብረቱ ተወስዶበታል።
ስለ ጉዳዩ በአሜሪካ ድምጽ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በመህፃሩ UNHCR በኢሜይል በሰጠው ምላሽ ከመጠለያዎች ወጥተው በአውላላ መንገድ ዳር የኖሩ ባሉት ስደተኞች ላይ ታጣቂዎች ፈጸሙት ባለው ጥቃት አራት ሰዎች መቁሰላቸውን ገልጾ እነሱም ወደ ጎንደር ሆስፒታል ተወስደው የህክምና እርዳታ እንዲያገኙ መደረጉን አመልክቷል። በሁኔታው ማዘኑን የገለጸው ዓለም አቀፉ የስደተኞች ተቋም ደህንነትን ፍለጋ ከሀገራቸው ወጥተው ወደ ኢትዮጵያ በመጡት ስደተኞች ላይ እንዲህ አይነት ጥቃት መፈጸም ተቀባይነት የለውም ብለዋል። በአማራ ክልል ስደተኞችን ጨምሮ የሁሉም ንጹሃን ሰዎች ደህንነት እንዲጠበቅ ሁሉንም አካላት እጠይቃለሁ ያለው UNHCR በስደተኞቹ ላይ የተፈጸመው ጥቃት እንዲጣራና አጥፊዎችም ተጠያቂ እንዲሆኑ ጥሪ አቅርበዋል። UNHCR ከዚህ ቀደም በሰጠው መግለጫ በዚያው በአማራ ክልል መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ኑሯቸውን በመንገድ ዳር ያደረጉትን ሱዳናውያን ጨምሮ በአውላላና በኩመር መጠለያዎች ያሉትን ስደተኞች በሙሉ ወደዚያ እንደሚያዛውር ጠቅሶ እስካሁን በሺዎች የሚቆጠሩ ስደተኞች ወደ አዲሱ መጠለያ መግባታቸውንም አመልክተዋል። በመንገድ ዳር ያሉት የሱዳን ስደተኞችም የኢትዮጵያ መንግስትን የስደተኞች አስተዳደር ህግንና ደንብን እንዲያከብሩ ወደ አዲሱ የአፍጥጥ መጠለያ ጣቢያ በመዛወሩ ሂደትም እንዲተባበሩ ጠይቋል። እነርሱ ግን ወደ አፍጥጥ መጠለያ ለመግባት ፈቃደኞች እንዳልሆኑ ለአሜሪካ ድምጽ ተናግረዋል። ፍላጎታችን ከኢትዮጵያ መውጣት ነው ብለዋል። ስደተኞቹ የሚገኙበት የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ በበኩላቸው ለአሜሪካ ድምጽ በሰጡት ቃለ መጠይቅ ስደተኞቹን ወደ አፍጥጥ መጠለያ እንዲገቡ የማግባባት ስራው ቀጥሏል ይላሉ።
ኮሚቴ የተቋቋመ የሱዳናውያን ዜጎች ያሉት ኮሚቴዎች ስላሉ እነዛ ሰዎች ያወያዩ ነው የሰነበቱት። ትናንትና ወዲያ ወደ 25 ሱዳናውያን ተመልሰዋል ወደ ተፈቀደው ቦታ
ወደ
25 ሱዳናውያን እስከ ቤተሰብ ማለት ነው ተመልሰዋል። አሁንም እየያወያየን ያለነው በእነሱ በኮሚቴዎች አማካኝነት እየያወያየን ያለነው።
አቶ ደሳለኝ እየተደረገ ባለው ውይይት ስደተኞቹን ማሳመን ካልተቻለ ጉዳዩን ለፌደራሉ መንግስት እናሳውቃለን ብለዋል።
ከውይይቱ በኋላ እነሱ አልገባም የሚሉ ካሆነ ማለት ነው እኛም የሚመለከተው የበላይ አካላችን እኛ የዞንም የክልልንም አካላት የፌደራልም አካላት የበላይ አካሎቻችንም እነሱን ጥያቄ እናቀርብና በምናስነሳበት ዘዴ ማስነሳት ነው የሚሻለው። ይሄ የበላይ አካል ውሳኔ ይጠይቃል።
ከሁለት ሳምንት በፊት ታጣቂዎች በእነዚሁ ስደተኞች ላይ ባደረሱት ጥቃትም ቢያንስ ሁለት ሰዎች መገደላቸውንና 9 ሰዎች ደግሞ መቁሰላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በጊዜው አስታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ወደ ዩናይትድ ስቴትስ ወደሚመለስ ሌላ ዘገባ ስናቀና በመካከለኛው ምስራቅ ያለው ውጥረትን ለማርገብ የአሜሪካው ፕሬዚደንት ጆ ባይደን ከብሔራዊ ደህንነት ቡድናቸው ጋር መክረዋል። በተጨማሪም ከጆርዳኑ ንጉስ ጋር ተነጋግረዋል። በኢራንም ሆነ በእርሶ የሚደገፉ ኃይሎች ጥቃት የሚሰነዘር ከሆነ ከፍተኛ ዋጋ እንደሚከፍሉ የእስራኤል መሪ አስጠንቅቀዋል። የቪኦኤ የዋይት ሃውስ ዘጋቢ አኒታ ፓውል የላከችውን ዘገባ እንግዶ ወልድ ያቀናብሩታል።
በመካከለኛው ምስራቅና አካባቢ ውጥረት እያየለ ይገኛል። እስራኤል ከኢራን እና በሰሜን በኩል ካለው ድንበሯ በኩል ስጋት ተደቅኖባታል። ኃይሎቿ ላለፉት 10 ወራት ሐማስን ለማጥፋት ሲጥሩ ሰንብተዋል። ባለፈው ሳምንት ጸረ እስራኤል ሆኑ ሁለት ከፍተኛ መሪዎች መገደላቸውን ተከትሎ ፕሬዝዳንት ባይደን የጋማውን ሁኔታ ቀዝቀዝ ለማድረግ ዋሽንግተን ላይ ሆነው በመጠር ላይ ናቸው። አሁንም ተጨባጭ ያልሆነውን የተኩስ ማቆምና የታጋቾች መለቀቅን በተመለከተ ዋይት ሃውስ ቁርጠኛ መሆኑን በሳምንቱ መጨረሻ አስታውቋል። ሆኖም ወታደራዊ ምላሽም ለመስጠት ዝግጁ መሆኑን በማስታወቅ አሜሪካ በአካባቢው የሚገኘውን ወታደራዊ ኃይሏን አጠናክራለች። የዋይት ሃውስ ብሔራዊ የደህንነት ምክር ቤት ቃል አቀባይ ጃን ከርቢ እሁድ ዕለት ከፎክስ ኒውስ ጋር ቃለ መጠይቅ አድርገው ነበር።
We still believe a ceasefire deal is the best way to bring this war to an end. It's also we believe
የተኩስ ማቆም ስምምነት ጦርነቱን ለማስቆም የተሻለ አማራጭ መሆኑን አሁንም እናምናለን። ጦርነቱ ከጀመረ አንስቶ ያደረግን ያለው ነገር ቢኖር እስራኤል ራሷን ለመከላከል መቻሏን ማረጋገጥ ብቻ ሳይሆን ጦርነቱ እንዳይስፋፋም ጥረት አድርገናል።
ተንታኞች እንደሚሉት ወቅቱ ውጥረት የተሞላበት ነው። ናታሻ ሆል በሴንተር ፎር ስትራቴጂክ ስተዲስ የመካከለኛው ምስራቅ ፕሮግራም ባልደረባ ናቸው።
I think one of the reasons that this is all so scary to be honest.
እንደውነቱ ከሆነ ለማንኛውም ሰው አስፈሪ የሆነው ነገር ዩናይትድ ስቴትስ በዚህ ሁኔታ ውስጥ ምን እንደምታደርግ ግልጽ አለመሆኑ ነው።
የአሜሪካ ሙስሊም ማህበረሰብ አንቂዎች በበኩላቸው ባይደን ለእስራኤል እየሰጡ ያለውን ድጋፍ በመንቀፍ እስራኤል በጋዛ ላይ የፈጸመችውን ወረራ በተመለከተ ዋሽንግተን አንድ ጠንካራ አቋም ልትይዝ ይገባል ይላሉ። ሮበርት ማካው በአሜሪካ የእስልምና ምክር ቤት የመንግስት ግንኙነት ክፍል ኃላፊ ናቸው።
The United States possesses a wide array of diplomatic and political tools to hold Israel accountable.
United States እስራኤል ተጠያቂ ለማድረግ ዲፕሎማሲም ሆነ የፖለቲካ መሳሪያዎች አሏት። እርዳታ በማቋረጥ የመሳሪያና የፖለቲካ ድጋፍ ባለማድረግ በሁከት ላይ የተማሩ ቀኛ ክራሪ እስራኤላውያን ሰፋሪዎች ላይ ማዕቀብ በመጣል አሜሪካ ተጽዕኖ ማድረግ ትችላለች።
ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አግራቸው ከኢራንም ሆነ በእርሷ ከሚታገሱ ኃይሎች ጋር በሁሉም ግንባር ለመጋፈጥ ዝግጁ እንደሆነች ተናግረዋል። ማስጠንቀቂያም አክለዋል።
كل مش רוצח את אזרחנו كل مش פוגע במדינתנו לא ינקה מאחריות
ዜጎቻችንን የሚገድል ሀገራችንን የሚጎዳ ማንኛውም ሰው ተጠያቂ ይደረጋል። ከፍተኛ ዋጋ ሚከፍላል።
የጆርዳኑ የውጭ ጉዳይ ሚኒስትር በቅርቡ ያልተለመደ ጉብኝት በኢራን አድርገዋል። ባይደን ደግሞ ትላንት ሰኞ ከጆርዳኑ ንጉስ አብደላህ ጋራ በቀጠናው የሚታየውን ውጥረት በማርገብ ላይ መክረዋል። ተንታኛ ናታሻ ሆል እንደሚሉት እንደ ቃታር እና ዮርዳኖስ በመሰሉ አመቻቾች በኩል ከኢራን ጋራ የሚደረገው የዲፕሎማሲ ሥራ ሂደቱን ለማሳለጥ ምናልባትም ተመራጩ መንገድ ነው።
Just speak to Iran, try to address their concerns.
ኢራንን ማነጋገር ነው። ላሏት ጥያቄዎች መልስ መስጠት ነው። በተጨማሪ ደግሞ በዚህ አስቸጋሪ ወቅት አንዳች አይነት የግንኙነት መስመር እንዲኖር ማድረግ አስፈላጊ ነው። እንደማስበው ከመንግስቱም በተለየ አሁን አስፈላጊ ነው። ምክንያቱም አሜሪካ ከኢራን ከፍተኛ ባለስልጣናት ጋር በቀጥታ ተነጋገረ።
በጋዛ 40 ሺህ የሚጠጉ ሰዎች ባለቁበት ሌባኖስ እና ኢራን በከፍተኛ ተጠንቀቅ ላይ በቆሙበት ሁኔታ ዓለም ቀጥሎ የሚሆነውን ለማየት በመጠባበቅ ላይ ነው። ባለፈው እሁድ ከቤተ ክርስቲያን እየወጡ ባሉበት ወቅት ኢራን ከያዘችው አቋም ታፈገፍጋለች ብለው ይጠብቃሉ በሚል ከአንዲት ሪፖርተር ለቀረበላቸው ጥያቄ ባይደን ሲመልሱ ተስፋ አደርጋለሁ ግን አላውቅም ብለዋል። አኒታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ያዳመጣችሁ አላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ28 ደቂቃ ይላል የስቱዲዮ ሰዓታችን እንደሚያመለክተን። እዚህኛ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ28 ደቂቃ ላይ ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ዘገባን አሁን ኢትዮጵያ ባለችበት ወቅት የማክሮ ኢኮኖሚ ማሻሻያ ማድረግ የተለያዩ ኢኮኖሚያዊ ቀውሶችን ያስከትላል ሲል ስጋቱን የገለጸው የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ መንግስት የፖሊሲ ለውጥ ውሳኔውን እንዲሰርዝ ጠይቋል። ኢህአፓ ሊቀመንበር አቶ ዝናቡ አበራ ምርታማነትን ጎድቷል ያሏቸው የሰላም እጦትና ህገ መንግስቱን የማሻሻል ሁኔታዎች ቅድሚያ ሊሰጣቸው ይገባ ነበር ብለዋል። የማክሮ ኢኮኖሚ ማሻሻያ የግድ አስፈላጊ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ለውጤታማነቱ ሰላም የግድ አስፈላጊ እንደሆነና ለዚህም ጥረት እየተደረገ እንደሚገኝ መናገራቸው ይታወሳል። በተያያዘ የውጭ ምንዛሬ በገበያ እንዲመራ ከመወሰኑ ጋር ተያይዞ ኢትዮጵያ አየር መንገድ የአውሮፕላን ትኬት ዋጋ ላይ ከፍተኛ ጭማሪ አድርጓል በሚል ለሚቀርቡ አስተያየቶች አየር መንገዱ ምላሽ ሰጥቷል። በእነዚህ ጉዳዮች ላይ የተሰናዳውን ዘገባ ኬኔዲ አባተ እንደሚከተለው ያስደምጠናል።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ማክሰኞ ሐምሌ 30 ቀን 2016 ዓ.ም ምረት በሰጠው መግለጫ ኢትዮጵያ ያለችበት ወቅታዊ ሁኔታ ገበያ መር የውጭ ምንዛሬን ያካተተ የማክሮ ኢኮኖሚ ማሻሻያ ለማድረግ የሚፈቅድ አይደለም ሲል እርምጃው የተለያዩ ኢኮኖሚያዊ ቀውሶችን ሊያስከትል እንደሚችል ስጋቱን ገልጿል። የፓርቲው ሊቀመንበር አቶ ዝናቡ አበራ የኢትዮጵያን የማምረት አቅም ገድበዋል ያሏቸው ህገ መንግስቱና የሰላም ሁኔታ በቅድሚያ መሻሻል ያለባቸው ጉዳዮች እንደሆኑ በመግለጫው ወቅት ተናግረዋል።
መሬት ከገበያ ውጪ ከሆነ፣ የሰው ኃይል ከቦታ ወደ ቦታ የማይንቀሳቀስ ከሆነ፣ ሌበር ሞቢሊቲን ካገደ ነው፣ ወረት ካፒታል የማይንቀሳቀስ ከሆነ ስራ ፈጣሪ ምንድነው የሚያደርገው? እንዴት ነው ስራ ሊፈጠር የሚችል? ይሄንን እውነት የመነጋገር ጊዜው ዛሬ ነው። ይሄን ያደረገው ምንድነው? የኛው የራሳችን ያወጣነው ህገ መንግስት። ዛሬ ምንድነው ደግሞ የሆነው? አማራና ኦሮሚያ ውስጥ እኮ ያለው የሰላም መጥፋት የበለጠ ምርቱንም እንዳናመርተው አግዶናል። ሰላም አንዱ ነው፣ የግብአቶች መኖር ነው። ግብአቶች ደግሞ በራሳችን ባወጣነው ህገ መንግስት ከታገዱብን ከታቀቡብን ጊዜው ዛሬ ነው ህገ መንግስቱን ልናሻሽል የሚገባ። ስለዚህ ይሄ አሁን ጦርነት ላይ እንዴት ነው የሚመጣው? ኢንቨስተር ቱሪስት እንዴት ነው የሚመጣለን? እገታ ወረርሽኝ በሆነበት። ስለዚህ እነዚህን ሁሉ ማነቆች አብረን ካልፈታናቸው የዚህን የዋጋ ግሽበትን ብቻ እያነሳ ስለ ዲቫሉሽን ብቻ እያወራን መዝለቅ ለኢትዮጵያ ኢኮኖሚ አይሰራም ነው።
በኢትዮጵያ ሰላም እንዲሰፍን አበዳሪ አካላት ኃላፊነታቸውን መወጣት አለባቸው የሚሉት ደግሞ የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ናቸው።
ለአበዳሪዎችም የሚጠቅም አይደለም ይሄ ሁኔታ። ኢትዮጵያ የ120 ሚሊዮን ከዛም በላይ ህዝብ ሀገር ናት። የኢትዮጵያ ጉዳይ እንደቀላል የሚታይ አይደለም። ስለዚህ እነርሱ ስለ ኢትዮጵያ የሚያስቡ ከሆነ ያው በዶላራቸው ለመስጠት አስገድደው ፖሊሲያቸውን እንዳስፈጸሙት ሁሉ ጫና ያስፈልጋል። በሀገሪቱ ውስጥ ያለው በኦሮሚያም በአማራ ክልልም ያለው የሰላም ጉዳይ ያለምንም ቅድመ ሁኔታ ወደ ድርድርና ችግሩን በውይይት ወደ መፍታት መንግስት እንዲመጣ ማስገደድ አለባቸው። ቢያንስ ለገንዘባቸው ለዚህ ለ120 ሚሊዮን ህዝብ
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም ባለፈው ሳምንት ባወጣው መግለጫ ወቅቱን ያልጠበቀ ነው ያለው የማክሮ ኢኮኖሚ ማሻሻያ የዋጋ ንረትን ከማባባስ ያለፈ ዘላቂና መሰረታዊ ችግሮቻችንን የመፍታት ፋይዳ አይኖረውም ሲል መንቀፉን መዘገባችን ይታወሳል። የማክሮ ኢኮኖሚ ማሻሻያውን በተመለከተ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሐሙስ ሐምሌ 25 ቀን 2016 ዓ.ም ለአስፈጻሚና ባለድርሻ አካላት በሰጡት ማብራሪያ ለማሻሻያው ስኬታማነት ሰላምና መረጋጋት የግድ ያስፈልጋል በማለት በርካታ ወገኖች ያነሱትን ስጋት መጋራታቸው ይታወሳል። ጠቅላይ ሚኒስትሩ አያይዘውም በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች እንዲያበቁ መንግስታቸው በአማራ ክልል ከመንቀሳቀሱት የፋኖ ታጣቂዎችና በኦሮሚያ ክልል ከመንቀሳቀሱት የኦሮሞ ነጻነት ሰራዊት የተለያዩ ቡድኖች ጋራ ምስጢራዊ ንግግር እያደረገ እንደሚገኝ ተናግረው ነበር። ሆኖም በሁለቱ ክልሎች የሚንቀሳቀሱት ታጣቂ ቡድኖች በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ጠቅላይ ሚኒስትሩ ቢገልጹም ከአማጽያኑ ኃይሎች በኩል ግን ንግግር እየተካሄደ ስለመሆኑ የተሰጠ ማረጋገጫ የለም። በዚህ ጉዳይ ላይ ከመንግስት ኮሙኒኬሽን አገልግሎት ማብራሪያ ለማግኘት ያደረግነው ጥረት ሚኒስትሩ ዶክተር ለገሰ ቱሉ የእጅ ስልካቸው ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ የማክሮ ኢኮኖሚ ማሻሻያ እርምጃውን ተከትሎ በቀጣዮቹ ጥቂት ዓመታት በልዩ ልዩ መልኮች ፈሰስ የሚደረግ ከ27 ቢሊዮን ዶላር በላይ ከዓለም የገንዘብ ተቋማትና ከተለያዩ ምንጮች መገኘቱን አስታውቀዋል። ኢህአፓ ይህ ገንዘብ ቁም ነገር ላይ ይውላል ብሎ እንደማያምን የተናገሩት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት መንግስት የፖሊሲ ማሻሻያ ውሳኔውን እንዲሰርዝ ጠይቀዋል።
ህዝባችን አይደለም አሁን ይሄ ተጨምሮበት ከዚህ በፊትም መብላት መጠጣት ብርቅ የሆነበት ያለ የከተማው ውስጥ ረሃብ በግልጽ የገባበት ሁኔታ እንዳለ ሁላችንም እናውቀዋለን። ይሄ ነገር እንደቀላል ያየው የብልጽግና መንግስት ምናልባትም እርሱ በሚያገኘው ዶላር በግድል ቤተ መንግስት ሊሰራበት ይሁን ለምን በግልጽ ያስቀመጠው ነገር የለም ቁም ነገር ላይ ይውላል ብለንም አንገምትም ካለፉት ልምምዶቻችን ስለዚህ ቆም ብሎ እንዲያስብ ነው የብልጽግና መንግስት ዳግም ይሄንን የወሰነውን ውሳኔ እንዲያጤነውና እንዲሰርዘውም ጭምር ነው ያፓ የሚጠይቀው
ሪፎርሙ ቀጣይነት ያለው እድገት ለማረጋጋት የግድ አስፈላጊ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የሽግግር ወቅት ተጽዕኖውን ለመቀነስ ስለሚወሰዱ እርምጃዎችም መግለጻቸው ይታወቃል። ዶክተር ኢዮብ ተካልኝ ደግሞ መንግስት ማሻሻያውን ተከትሎ የሚያገኘውን ገንዘብ የኢኮኖሚ ሽግግሩን ለማሳካት በሚረዱ ወሳኝ የኢኮኖሚ ዘርፎች ላይና የዋጋ ንረትን ለማረጋጋት የሚያስችሉ ተግባራት ላይ ያውለዋል ማለታቸውን ትናንት መዘገባችን ይታወሳል። በተያያዘ የውጭ ምንዛሬ ተመን ስርዓቱ በገበያ እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸው የቀጠለ ቢሆንም በዛሬው ዕለት ከትናንቱ ብዙም ለውጥ አላሳዩም። አንዳንድ ባንኮች የ1 ዶላርን የመግዣ ዋጋ በጥቂት ሳንቲሞች የጨመሩ ሲሆን በአብዛኛው ባንኮች የ1 ዶላር መግዣ ዋጋ ከ100 ብር በላይ ተተምኖ ውሏል። ገበያ መሩ የውጭ ምንዛሬ ተመን በአጭር ጊዜ ውስጥ ባልተረጋጋ መልኩ ይቀጥላል የሚሉት በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ለዚህም ምክንያቱን ያስረዳሉ።
ማክሮ ኢኮኖሚክ ሪፎርሙ በተለይ ከካረንሲው ጋር ተያይዞ የተካሄደው በአጭር ጊዜ የሚፈጥረው ጫናው ትልቅ ነው ብዬ አስባለሁ። በተለይ ይሄ አለመረጋጋቱ ሰዎች ስፔኩሌት እንዲያደርጉ ነው የሚያደርጉት። ለምሳሌ ብር ይዞ ከመቀመጥ ዶላርን ይዞ መቀመጥ የተሻለ ነው የሚሆነው። ሁለተኛ ሀገሪቱ ውስጥ ያለው የዶላር አቅርቦት ከድሮም ጀምሮ ከፍላጎት ጋር ስናነጻጽረው ውስን ስለሆነ አሁን ላይ ያለው ኤክስቼንጅ ሬት አሁንም ገበያ ውስጥ ያለው ለራሱ ከፍ እያለ የመሄድ እድል አለው። እርግጥ ነው እስከ መቼ ከፍላል ስንል የሆነ ፖይንት ላይ ብሬክ ኢቭን አድርጎ ሊቆም የሚችልበት ይታሰባል። ነገር ግን በአጭር ጊዜ ውስጥ ያን ብሬክ ኢቭን ይደርሳል ብዬ ግን አላስብም ማለት ነው።
ይህ በእንዲህ እንዳለ የውጭ ምንዛሬ በገበያ እንዲመራ ከመወሰኑ ጋር ተያይዞ የኢትዮጵያ አየር መንገድ የአውሮፕላን ቲኬት ዋጋ ላይ ከፍተኛ ጭማሪ አድርጓል በሚል ለሚቀርቡ አስተያየቶች አየር መንገዱ ምላሽ ሰጥቷል። በዓለም አቀፍ የአየር ትራንስፖርት አሰራር የዓለም አቀፍ ጉዞ የአውሮፕላን ቲኬት ዋጋ የሚተመነው በአሜሪካ ዶላር ወይም በተመሳሳይ ገንዘቦች ነው ያለው አየር መንገዱ። ይሁን እንጂ መንገደኞች በየሀገሩ ቲኬት ሲገዙ በሀገሩ ገንዘብ ተመንዝሮ ሊከፍሉ እንደሚችሉና የቲኬት ዋጋ የሚወሰነው ቲኬቱን በሚገዙበት ቀን የሀገሩ ገንዘብ ባለው የዶላር የውጭ ምንዛሬ ተመን መሰረት ተሰልቶ እንደሆነ ገልጿል። ዓለም አቀፍ ቲኬቶች በኢትዮጵያ ውስጥ በብር ሲገዙ ጭማሪ የሚያሳየው የዶላሩ ዋጋ አሁን ገበያ ላይ ባለው የብር የውጭ ምንዛሬ መጠን ስለሚቀየር ነው ሲልም አመልክቷል። የአየር መንገዱን ምላሽ የሚጋሩት ዶክተር ዳኪቶ አለሙ ይህ አሰራር በሌሎች ድርጅቶችም ላይ ሊተገበር የሚችል ነው ይላሉ።
የኢትዮጵያ አየር መንገድ ኢንተርናሽናል ካምፓኒ ነው። ግብይቱን ብዙም ያካሄደው ፋንክሽናል ካረንሲውን ወስደን ካየነው ዶላር ነው። ዶላር የግብይት ካረንሲው ካደረግ ነው ኢትዮጵያ ውስጥም ላሉት ፍላይት በዶላር ነው ዋጋውን የሚያስቀምጠው ማለት ነው። ስለዚህ ሲያስከፍል በብር ሊያስከፍል ይችላል። ለምሳሌ አሜሪካ በረራንም ብትወስድ ኢትዮጵያ ውስጥ ነው በዶላር ነው የሚያሳየው ያንን ወደ ብር ቀይሮ የሚነግርህ ማለት ነው። ሸራተን እንኳን ብትሄድ እኮ ይሄው ነው የሚሆነው። ሸራተን ከሄድክ ሻይ ጭምር እኮ ይዝ በዶላር ነው ዲኖሚኔት የሚያደርጉት ፋንክሽናል ካረንሲ የምንለው ማለት ነው። ስለዚህ 10 ዶላር ካለ አንድ ሻይ 1 ዶላር 55 በነበረበት ጊዜ 55 ነው የሚያስከፍልህ። በሰው ከሆነ ደግሞ በዛው ነው የቀይሮ የሚያስከፍልህ ማለት ነው። ይሄ የቢዝነስ እንትኑ ነው የሚሆነው። አሁን ወደ ድርጅቶች ስናመጣ ማለት ነው
ኢትዮጵያ ውስጥ ቲኬት የሚሸጡ ሁሉም ዓለም አቀፍ አየር መንገዶች የሚጠቀሙት አሰራር ተመሳሳይ መሆኑን በማህበራዊ የትስስር ገጾች ያሳወቀው የኢትዮጵያ አየር መንገድ በቅርቡ ተግባራዊ የሆነውን የውጭ ምንዛሬ ማስተካከያ ተከትሎ ለሀገር ውስጥ በረራ በቲኬት የብር ዋጋ ላይ እስካሁን የተደረገ ለውጥ የለም ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባና መሰግናለን። ወደ ቀጣዩ ዘገባ ስንሻገር ከቅርብ ጊዜ ወዲህ በማህበራዊ ትስስር መድረኮች በተለይም በዩቲዩብ እና በቲክቶክ ድረገጾች ተሰርተው የሚቀርቡ የፊልምና አጫጭር ድራማ ይዘቶች ላይ ቅሬታዎች እየተሰሙ ናቸው። መድረኮቹ ሁሉም ሰው ፊልም ሰሪ እንዲሆን የፈጠሩት እድል የፊልም ሙያ ስነ ምግባርንና የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ አንዱ ምክንያት ስለመሆኑ የአሜሪካ ድምጽ በጉዳዩ ላይ ያነጋግራቸው የጥበብ ባለሙያዎች አስረዳሉ። በርግጥ የማህበራዊ ተሰስር ገጾች ለፊልም ጥበብ ያመጡት ድል መኖሩን ባለሙያዎቹ ሳይገልጹ አላለፉም። ሆኖም ሀያያሲያኑ እንዲበረክቱ በማድረግም ተመልካቾች የሚያዩትን ዘስ እንዲመርጡ ማበረታታት አቀራረቡን ለመግራት ያስችላል ብለው እንደሚያስቡ ያመለክታሉ። አስማማው ነው የፊልም ባለሙያዎችን በዛ ኃይሉንና ሄኖክ አየለን አነጋግሮ ያስተናደው ዘገባ በመከተል ይቀርባል።
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎችን እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ በዛ ይሉት እናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም፣ በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣውና ብዙ ተመልካቾች አሁን ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይሉሃልና በአጠቃላይ በደምስ አስተው ነው እየወረደ ነው የሚሉት። ግን አሁንም ሲኒማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም አመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቲዩብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ከስንዴው ጋር እንክርዳዱም አለና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና እሴት ታማኝ መሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲው እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው።
እንቆቅልሽ፣ የአምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፈው እንደሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ዩንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩት እናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት ከማህበረሰቡን መቅደም አርቆ ማየት ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ጌታ አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን፣ ያየናቸውን ፊልሞች ግን አንረሳም፣ ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ተከጭጫዋል በተለይ ደግሞ ልጆች ስነልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸውና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ ስለዚህ ለልጆቻችን ቅርብ ናቸው ዩቲዩብ እና ቲክቶክ ስለዚህ እዛ ላይ የሚሆኑ ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ በጣም ጥንቃቄ የሚጠይቁት ድዶም እነሱ ናቸው ስለዚህ በጣም እኔ ሁሌም የሚጨንቀኝ እኔ ልጆች እናስኝ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳው ደስ ያለኝ
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን ያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በተያዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል።
እንደንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ መለከታል። ራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችን የመምረጥ አቅም ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጂዮን ሰዎች ያዩታል። እንዲሁም ጊዜ ለማሳለፊያ ሰዎችም ከፍተ ያዩታልና በዛ ውስጥ በጣም ሰፊ ነው የሚሆነው ድዳሜጁ። ግን እኛም ሀገር ብቻ አይደለም ያው እንደምታውቁ በዓለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣውና በኮቡኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች ለማየት ሁኔታ ውስጥም ገብተናል። እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊ ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ኢዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ ሴቶች ላፈነገጡ ይዘቶች እይታን በመንፈግ ልጅቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛ ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች።
የሐሳብ ነጻነት እንፈልጋለን። ሐሳባችን ሳይገደብ የሚሰማንን ስሜት የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቲዩብ ላይ ያጫጭ ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ አጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቲዩብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችን ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውን እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካቹ ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም መስሎ ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘው። ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ይሄ ትንሽ ውዝግብን ያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንደውም የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ ስቴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ አመገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በኢትዮጵያ ፊልም ውስጥ ደጋግመን እንደምንናገረው ሀያሲ ቦታ ላይ ማንም የለም ወይንም ኦልሞስት ማንም የለም ነው የምንለው። ይሄ ነገር በመቅበሉ ምክንያት ሀሳቡን የሚያስታታ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው። ደራሲና ተደራሲ ብቻ ነው ያለው እና አያሲ የመግደሉ ነገር ይመስለኛልና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አክት ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች ለምሳሌ በአመት ውስጥ 5 ሊሆን ይችላል ወይንም በሩብ አመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም በጠበበ ጊዜ ቢሰራ ጥሩ ነበር፣ ግን እንደው በአመት 4 ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ውይይት መፍጠር አጀንዳ ማድረግ ያስፈልጋል። አለበለዚያ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራና የምንነጋገረው። ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ። እና ችግሩ አለ፣ ግን ችግሩ እንዴት ይቀረፋል የሚለው በቃ ከስር ከመሰረቱ ይህንን ነገር እየተከታተለ የሚሰራ እንዳልኩ የአያሲው ወገን ጎሎዛል ብዬ ነው የማስበው።
እንደ ዩቲዩብ እና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት ጸጾችን በመግራት ረገድ መንግስት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀም የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማዋዬ ነውን አመሰግናለሁ። ወጣት አፍሪካን መሪዎችን በየአመቱ የሚያሰባስበው የማንዴላ ዋሽንግተን የጉድኝት ጉባኤ ከሰሞኑ በዋሽንግተን ዲሲ ተካሂዷል። በዘንድሮ መርሃ ግብር ከ20 በላይ ኢትዮጵያውያን ተሳትፈዋል። ከተወሰኑት ጋር ያደረግነው ቆይታ በመቀጠል ይቀርባል። ወጣት አፍሪካዊ መሪዎችን በሚያስተሳስረው የማንዴላ ዋሽንግተን ጉድኝት ጉባኤ ላይ ካገኘናቸው ወጣቶች መካከል አንዷ ኢትዮጵያ ውስጥ በሕክምና ሙያ ላይ ተሰማራችው ዶክተር ህሊና የሐሳብ አስቻለው ናት። ዶክተር ህሊና በሀገሯ ኢትዮጵያ የምታከናውናቸው ህብረተሰብ አጋዥ ተግባራት ፋይዳቸው የላቀ መሆኑን የተመለከተው የመርሃ ግብሩ አስተናጋጅ ተቋም ወደ 1000 ከሚጠጉት የዘንድሮ ተሳታፊዎች መካከል አንዷ አድርጎ መርጧታል።
ስራዬ ጠቅላላ ሐኪም ነኝ እና ምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። እዛ ምሰራው የጽንስና ማህፀን ክፍል ውስጥ። ከዛ በተጨማሪም አንዳንድ ቦታዎች ላይ እንደ ቮለንቲር ሰራለሁ። አንዱም ምንድነው በሴክሹዋል ፕሮዳክቲቭ ሄልዝ ነው ምሰራው። እሱ ላይ አንዳንዴ ቪዲዮዎችን የኔ ሄልዝ አለ። የኔ ሄልዝ ማለት ዲጂታል ፌንቴክ ካምፓኒ ነው። እዛ ላይ ቪዲዮዎችን ስክሪፕቶችን ፕሮቫይድ አደርጋለሁ እና ደግሞ አንዳንድ ከሰዎች የሚመጡ ጥያቄዎችን እመልሳለሁ ማለት ነው። ሌላ ደግሞ የአምላክ ልጆች ፋውንዴሽን የሚባል ፋውንዴሽን አለ። ሶ ብዙ የሚሰሩበት ዘርፎች አሉ፣ ግን አንዱ የአምላክ ልጆች አራስ ቤት ይባላል። እሱ ለመጀመሪያው 6 ወር አንድ እናት ከልጇ ጋር ልጇን እያጠባች አዲስ እናት የአራስ ጊዜዋን 6ቱን ወር እዛ ውስጥ እየቆየች እንዲሁም የተለያዩ ድጋፎች የስሞል ቢዝነስ ትሬኒንግ ሊሆን ይችላል የተለያዩ ነገሮች እዛ ምንድነው ማረጋው ነው። ለህፃናቶቹ እና ለእናቶቹ ላይክ ሜዲካል ቼክ አፕ ሰጣለሁ እና አንዳንድ ነገሮችን ምክር ሰጣለሁ ማለት ነው።
ከስልጠናው ጎን ለጎን ከሌሎች አፍሪካውያን ወጣቶች ጋር ሐሳብ ለመለዋወጥ እድል ያገኘችው የዶክተር ህሊና የቤት ስራ ታዲያ ዩናይትድ ስቴትስ ውስጥ ያገኘችውን እውቀትና ልምድ ወደ ሀገሯ በምትመለስበት ጊዜ ለቁም ነገር ማብቃት ይሆናል።
አንዱ ፕሮጀክት ምንድነው የሴክሹዋል ፕሮዳክቲቭ ሄልዝ እንትን ለመስጠት ነው ማለት ኤጁኬሽኑን ለመስጠት ስፔሻሊ ለወጣቶች ዩኒቨርሲቲ ውስጥ ላሉ ወጣቶች ይሄንን ለመስጠት ነው፣ ይሄንን ኤጁኬሽን ለመስጠት። ስለዚህ ዩኒቨርሲቲዎች ውስጥ እዛው ውስጥ ባሉበት እዛው ክፍላቸው ውስጥ ሆነው ብዙ ጊዜ ቅዳሜ ክፍት ነው የሚሆኑት፣ እነሱን በመጠቀም ለነሱ ምክሮችን ለመስጠት እንዲያውቁ ለማድረግና ያው ብዙ እንዴት አድርገው ናቪጌት እንደሚያደርጉ እነዚህ ነገሮች ለነሱ ለማሳየት ነው።
በአሶሳ ዩኒቨርሲቲ ውስጥ የሕግ መምህር እንዲሁም የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ኃላፊ የሆነው ሰለሞን ኢቴንሳ ደግሞ ለሳምንታት በፔንሳልቬኒያ ግዛት ውስጥ በሚገኘው ድራክሰል ዩኒቨርሲቲ ቆይታ አድርጓል። ስለነበረው ቆይታ ሐሳቡን አጋርቶናል።
እኔ የተመደብኩት በሲቪክ ኢንጌጅመንት በሚባል ትራክ ነው። ሲቪክ ኢንጌጅመንት ቤዚካሊ ምንድነው? እንዴት የተቋማት የመንግስት ተቋማት ከሲቪክ ማህበራት ጋር በጥምረት በመስራት የማህበረሰቡን ኑሮ ማሻሻል ይችላሉ ምለውን ነው። እና በቆይታዬ የአሜሪካ ተቋማት የሲቪክ ማህበራት እንዴት ከመንግስት ጋር በጥምረት እንደሚሰሩ በደንብ አይቼዋለሁ። የነበርኩበት ዩኒቨርሲቲ እንዴት ከማህበረሰቡ ጋር በጥብረት እየሰራ እንደሆነ ከዛም ባሻገር የተለያዩ ተቋማትን የማየት እድል አገንተናልና ጥሩ ተሞክሮ ነው። ከዛም ባሻገር በክፍልም ምንማራቸው የአመራር ክህሎት ምናሳድግበት የሚሰጡ ክፍሎች ወይም ደግሞ ኮርሶች ነበሩ። ሱንም ስንወስድ ነበር ሶ ጥሩ የአቅም ግንባታ ስልጠና ነው ብዬ ነው ማየው።
አቤኒዘር ፈለቀ ኒውዮርክ በሚገኘው ሲራኩዝ ዩኒቨርሲቲ ውስጥ በህዝብ አስተዳደር ዘርፍ ከበቁ ባለሙያዎች ስልጠና ሲያገኝ ቆየ። ሌላኛው ኢትዮጵያዊ ነው። በዩኒቨርሲቲው ከተመደቡት መካከል ባነቃቂ የአደባባይ ንግግር ውድድር ዘርፍም አሸናፊ ሆኗል።
ደስ ብሎኛል፣ ምክንያቱም ከኢትዮጵያ ነው ብቻ ነበርኩ ይህንን ንግግር የኢግናይት ቶክ ያደረኩት። ስለዚህ ያው ንግግሬ ፎከስ አድርጎ የነበረው እንደ ወጣት ጄኔሬሽን ራሳችን ነገሮችን በራሳችን እጅ ይዘን ስቴፕ አፕ ማድረግ እንዳለብን እና የሚያስፈልገውን ሳክሪፋይስ ማድረግ እንዳለብን ለውጥ ማምጣት ከፈለግን። ብዙ ጊዜ ቁጭ ብለን ብዙ ነገሮችን እንወቅሳለን፣ ግን ራሳችን ደግሞ እንደ ሊደር ስቴፕ አፕ አድርገን የራሳችን ደግሞ ኮንትሪቢዩሽን ማምጣት ስላለብን እዛ ላይ ፎከስ ያደረገ ነበር።
ኢትዮጵያ ውስጥ በህዝብ ግንኙነትና ልዩ ስልጣን አማካሪነት የሚያገለግለው አቤኒዘር ታላላቅ የአሜሪካ መሪዎች ሳይቀሩ በአንድ ወቅት ተማሪ የነበሩበት ከፍተኛ የትምህርት ተቋም ውስጥ ያሳለፋቸው ሳምንታት በነባር እውቀትና ልምዱ ላይ ስለጨመሩት መልካም ነገር ቀጣዩን ብሏል።
በጣም ኮርስ አሰጣጡ፣ ኦርጋናይዜሽኑ በጣም አይኔን የከፈቱ ናቸው። ስፔሻሊ ስለ ሊደርሺፕ ስናወራ ብዙ የሊደርሺፕ ብዙ ስኮፖች አሉት። አንደኛው ኤቲካል ሊደርሺፕ ነው። ሶ ኤቲካል ሊደርሺፕ ላይ ጋቨርነንስ ላይ እና ፖሊሲ እና አናሊሲስ እና ዲሲዥን ሜኪንግ ላይ በጣም ብዙ ጥሩ የሆኑ ግባቶች አግኝቼበታለሁ፣ ኮኔክሽን ፈጥሬበታለሁ።
ዘንድሮ በመርሃ ግብር ውስጥ ከታቀፉ ከ20 በላይ ኢትዮጵያን መካከል አንዱ የሆነው አቤኒዘር የመጪ ዘመን ህልሙ በዘርፉ ውስጥ ለጥቅም የዋለው ዘመናዊ አሰራሮችን በተሰማራበት መስክ በሀገሩ ምድር ላይ መተግበር መሆኑን ነግሮናል።
አሁን ብዙ በአገር አቀፍ ደረጃ በመንግስት የሚተላለፉ ብዙ ፖሊሲዎች አሉ፣ ግን እነዚህ ፖሊሲዎች እንደ ፖሊሲ አቀራረጻቸው ጠንካራ ቢሆኑ መሬት ላይ ግን ሲተገበሩ በጣም ብዙ ቻሌንጆች አሉ እንደሚታወቀው። ስለዚህ አንደኛው ትልቁ ደግሞ እሱ ከእነዚህ ይህን ፖሊሲ ለማስፈጸም የተመደቡ ባለድርሻ አካላት ጋር ያለው ግንኙነትና ያለው አሰራር ላይ ለውጦችን ማምጣት ያስፈልጋል ማለት ነው። ስለዚህ እንዴት ነው አንድን ነገር በተለይ ለህብረተሰቡ የሚጠቅም ፖሊሲ በሚወርድበት ጊዜ እንዴት ነው ቶሎ እና በቅንጅት በሁሉም የሀገሪቱ ክፍል እንዴት ነው ማስፈጸም የሚቻለው የሚለው ነበር የኔ ፎከስ ፕሮጀክት ማለት ነው። ስለዚህ እዛ ላይ ከሲራኪውስ ዩኒቨርሲቲ የነበሩ በዚህ ላይ በጣም ብዙ ዓመት ልምድ ያላቸው ፕሮፌሰሮች ጋር ሜንቶር አድርገውኝ ከፎከስ ፕሮጀክቱ ላይ ሰርቻለሁ ማለት ነው። ስለዚህ ያንን ወደ አገሬ ስመለስ ባለሁበት ፊልድ እና በመሰራባቸው ድርጅቶች ላይ ይህንን ተግባራዊ አድርጌ የተሻለ ለውጥ ለማምጣት ነው ማስበው ማለት ነው።
የማንዴላ ዋሽንግተን ፌሎውሺፕ ወይንም ጉድኝት ጉባኤ 10ኛ ዓመቱን ዘንድሮ ላይ የደፈነውና በአሜሪካ ውጭ ጉዳይ መስሪያ ቤት ስር የተዘረጋው የወጣት አፍሪካውያን መሪዎች የትስስር ተነሳሽነት አካል ነው። በዚህ መርሃ ግብር ውስጥ በአካል ዩናይትድ ስቴትስ ተገኝተው ትምህርትና ስልጠና ከወሰዱ በሺዎች የሚቆጠሩ ወጣቶች በተጨማሪ ግማሽ ሚሊዮን በላይ አፍሪካውያን ወጣቶች በየቀጠናው በተዋቀሩ የትስስር መረቦች አማካኝነት ተጠቃሚ እንደሆኑ በመድረኩ ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።
በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበል። ደህና እደሩ።